የሃይማኖት አባቶችን መተው በቡራኪ እንዲከፍቱልን ጠይቀን ነበር። በዛ መሰረት ከኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አቡነ ፊሊጶስ ፕሮግራሙን ይጀምሩልናል በቡራኪ።
ጸሎቱን ከመጀመራችን በፊት አንዲት ለመግቢያ መዝሙር መርጌታ አዲስ ያሰማናል።
ለሀገር ያብቃሽ በሉ። ሁሌ ማለው ጧትና ማታ ይብቃሽ በሉና በእናንተ ይፈታ። ጥቁሩ ጭለማ ጭጋጉ ተነስቶ አራት ማዕዘን
ሷም በፊት የነበረችው ንግስት ማክዳ ወይም ንግስት አዚው እና ንግስት ሳባ የተባሉ የሚጠሩት ሁሉ እነዚህ ሁሉ የሀገራችን መሪዎች የሀገራችን ባለታሪኮች እንደሆኑ ታውቃላችሁ። እነን ለእናንተ መንገር ያስፈልግም። አሁንም ደግሞ ብዙ አዚዎች አላችሁ፣ አንተ ንግስት ሳባዎች አላችሁ፣ ዛሬ እዚህ ብዙ ሳባዎች አላችሁ። ሀገር መምራት የምትችሉ ለወገናችሁ የምትቆረቆሩ ሀገራችሁን የምትወዱ ህዝባችሁን ለማዳን የተዘጋጃችሁ አላችሁና የስራችሁ የተቃና እንዲሆን እግዚአብሔር በእናንተ መካከል ተገኝቶ ዛሬ ይህን ስብሰባችሁን ይባርክላችሁ፣ ቅድስላችሁ፣ የተባረከ የተቀደሰ ጊዜ ያደርግልን። በዚህ ዕለት በዚህ ሰዓት ከዚህ የተገኛችሁት ሁሉ ባርኮ ቀድሶ ሀሳባችሁን ትምኔታችሁን ሁሉ ይፈጽምላችሁ። መድኃኔዓለም ከእናንተ ጋር ይሁን፣ እግዚአብሔር ይርዳችሁ። ሰላም የዋለ አምላክ ሰላም ያሳድረን። አባታችን ሆይ ብለን እንጸልይ። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይልም ምስጋና ለዘላለሙ። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ቅርታን እሚኝልን ኃጢአታችን ያስተሰርይልን ዘንድ በዘላለሙ አሜን። እግዚአብሔር ይባርካችሁ።
እንግዲህ እንግዶቻችን ያው ጸሎት ፕሮግራማችንን ጀምረናል። የክብር እንግዶች ተናጋሪዎች አሉን፣ እንዲሁም የተለያዩ የድጋፍ መልእክቶች በዓለም ዙሪያ የመጡ አሉ፣ ግጥሞች አሉ፣ ቲያትሮችም በሲዲ እናያለን እና እነዚህን ሁሉ ፕሮግራሞች በሰፊው ስለምናሳይ እንደምታውቁት ሰው ዙሪያውን እየዞርን ነው። ሲክስቲን ስትሪት ፓርኪንግ አለ በማለት ላይ ናቸው እና ለዚህ ነበር ትንሽ ጊዜ የወሰድ ነው። አሁንም ሰው እስኪመጣና የክብር እንግዳችን የመጀመሪያውን ንግግር ከማድረጋቸው በፊት አንድ ወንድም ስራ ሊገባ ስለሆነ ለእህቶች ደስታዬን ለመግለጽ ትንሽ ግጥም አለች እኛችን አሰምቼ ልሄድ ስላለ ለእሱ ቅድሚያ ሰጣለሁኝ። አቶ ንጉሴ
ማስተዋስ የአድዋን በዓል በተመለከተ አጭር ግጥም እንዳቀርብ እድል ስላገኘው ምስጋና አቀርባለሁ። እናት ጀግናን ትወልዳለች፣ ዳግማዊ ምኒልክን ያፈራ የእናት ማህፀን ነው። እናት ጀግናን በመውለድ ብቻ አትወሰንም፣ እሷም ጀግና ናት። እቴጌ ጣይቱን የመሰለ ብልህና ጀግና መሪ ለአብነት መጥቀሱ ለኢትዮጵያውያን በሙሉ በተለይ ለሴቶች ታላቅ ኩራትና ባህራዊነት ሊጠቀስ የሚገባው ነው። ዛሬ እናት ኢትዮጵያ እንደ ጣይቱ ያሉ ብልህ አስተዋይና ጀግና ሴቶችን ትፈልጋለች። ልጆቼ ድረሱልኝ ትላለች። ምን ልንካለው? ወይ አራዳ ወይ ፍንፍኔ፣ የተወለድሽ በአባት ወኔ፣ ጀግና ምጦ የወለደሽ አባት መሪ እያሳደገሽ፣ እሜ ምኒልክ እሜ ሸገር፣ የሁሉ አባት የሁሉ አገር፣ ጣያ ብርታ ጣይቱማ፣ ለምኒልክ ከተማ ለትውልድ ቅርስ አስባ አጸደቀች ውብ አበባ፣ ጣይ ፈንትካ ጣይቱማ በፍንፍኔ በዚያ ውድማ፣ መዲናዋን ቆረቆረች አበባዋን አዲሳለች፣ የአንበሳ ልጅ የኖረብሽ ደስታ ለሜ ታየብሽ፣ ድንግል መሬት የደንጸጋ የአራዊት ሀብት ባለጠጋ፣ አዲስ አበባ መልካ ምድርሽ የተፈጥሮ ደም ግባትሽ፣ የዳርጋ አንበሳ የልጆችሽ ምን ልካለው ጀግንነትሽ። ወይ አራዳ ወይ እንጦጦ፣ ሰርቶ በልቶ ጮማ ቆርጦ፣ ትውልድ ከትውልድ ተፈራርቆ ይኑር ብሎ ተንደላቆ፣ ምኒልክ ይህን አውቆ መሰረተሽ አሳደገሽ ስልጣኔን አወረሰሽ። ምን ልካለው የምኒልክ ሀገር ገንብይ መስራዊ ታሪክ፣ እሜ ምኒልክ እሜ ሸገር፣ የሁሉ አባት የሁሉ አገር፣ የአራዳ ልጅ ቃል አክባሪ ኪዳናዊ ቃሉን ፈሪ፣ ምኒልክ ሙት ተፈጠመ መንጉስ እረ በምኒልክ ብሎ ካለም እርቅ ወርዳል በአራዳ በብርሌ ጠይን ይቀዳ፣ እርቁ ከዚያ ይፈጸማል ይቀር ለምኒልክ ይባባላል። ምን ልካለው የምኒልክ ድል አብራቂ መስራዊ ታሪክ፣ እሜ ምኒልክ እሜ ሸገር፣ የሁሉ አባት የሁሉ አገር፣ ባህር ገንቢ ታሪክ መስራች የሰላም ዳኛ የምስራች፣ ምኒልክ የአንጎለላ ታሪክ ደምቆ ታሪክ ጎላ፣ አንጎለላ የሸገር ጎረቤላ አንኮበር፣ የሁላችን የእኛ መንደር፣ አዲስ አበባ ከእንጦጦ ፈረስ ጭኖ ተፈናጦ፣ በእግር መጓዝ ደን ጥሶ ጭራ ይዞ በርኖስ ለብሶ፣ ለእድገት ፋና ረጅም ጉዞ አባዳኛው ፋኖስ ይዞ፣ የልቦ ሰው ጋጋኑ ደምቆ ታየ ብርሃኑ፣ ምኒልክ በታሪክ ኩራ ኩራ ኩራ፣ አዲስ አበባ ያንተ ስራ፣ ጣያ ብርታ ጣይቱማ፣ በአድዋ ጦር አውድማ የድል ጮራ ፈነጠቀች፣ በኢትዮጵያ ፀሐይ ታየች ፀሐይ ታየች፣ ምኒልክ የአድዋ የኢትዮጵያ ሙዚዋ፣ አልማዝ እንቁ የጥቁር ፈርጥ ወገን አኩሪ የአፍሪካ ጌጥ፣ የኢትዮጵያ ዓለም ጦር ጋሻ አራዳ ጊዮርጊስ ጊዮርጊስ አጋር መልኳ፣ ምኒልክ የአንጎሌላ ታሪክ ደምቆ ታሪክ ጎላ። ምን ልካለው የምኒልክ ለጥቁር ሕዝብ መስራይ ታሪክ፣ የፈረሱ የጦሩ ልክ ምን ልካለው የምኒልክ የምኒልክ ህዳር 17 ቀን 1979 ዓመተ ምህረት
ወንድማችን ላቀረብከው ግጥም አሁን በመርሃ ግብራችን መሰረት እንጓዛለን። በቅድሚያ እንደገና እንኳን ደህና መጣችሁ። ለዓለም አቀፍ የኢትዮጵያ ሴቶች ድርጅት ለምን ተቋቋመ የሚለውን አጭር አንዳንድ ነገሮች ከጠቀስኩ በኋላ ያው እንዳልኳችሁ ወደ እንግዶቻችን እናመራለን። ዓለም አቀፍ የኢትዮጵያ ሴቶች ድርጅት በቅድሚያ ዓለም አቀፍ ስማችን ዓለም አቀፍ ለምን ተባለ? በአሁኑ ጊዜ ኢትዮጵያና ኢትዮጵያውያኖች በአዲስ ሁኔታ ላይ ይገኛሉ። ከመቼውም ጊዜ የበለጠ ከሀገራቸው ወጥተው በስደት የሚገኙበት ዘመን ነው። በዛም ምክንያት ኢትዮጵያውያኖች በሁሉም አህጉሮች ተበትነው ስላሉ አሁን ለመደራጀት ያስፈለገንን ነገር ለመስራት ኢትዮጵያውያኖችን በያሉበት ቦታ ሁሉ ማሰባሰብ አስፈላጊ ሆኖ ስላገኘ ነው ማለት ነው። ለዚህ ነው ዓለም አቀፍ የተባልነው። ኢትዮጵያ ውስጥ ብቻ ስለሌለን ኢትዮጵያ ውስጥ ለሚደረገው ትግል ደግሞ ከፍተኛ አስተዋጽኦ ይኖረናል ብለን የምናስበው በስደት ያለነውን ኢትዮጵያውያኖች ለመሰብሰብ ስለሆነ ነው። ለምንስ መሰብሰብ አስፈለገ? ለምን መደራጀት አስፈለገ? ኢትዮጵያን ሴቶች በአሁኑ ጊዜ ለምን ተደራጁ? ለምንስ መደራጀት አስፈለጋቸው? የሚለውን ከመመለሳችን በፊት ኢትዮጵያ በምን ሁኔታ ለመመለስ ኢትዮጵያ በምን ሁኔታ ላይ ትገኛለች የሚለውን ትንሽ ዳሰስ ማድረግ ያስፈልጋል። ኢትዮጵያ ደራችን ከማንኛውም ጊዜ በበለጠ አስከፊና አስፈሪ በሆነ ጊዜ ውስጥ ትገኛለች። ይህ ማለት እንግዲህ ልጆቿ፣ ህዝቧ፣ ያገሯ ህልውና ለመጥፋት ለመበተን ታሪኳም አንድነቷም ሁሉም የተናጋበት ዘመን በመሆኑ ኢትዮጵያኖች እንደ ኢትዮጵያዊነታቸው መኖር ያልቻሉበት ዘመን በመሆኑ ኢትዮጵያ በአሁኑ ጊዜ ከፖለቲካው ከኢኮኖሚው ችግር ባሻገር የሰው ልጆች ሊያሳልፉት የማይገባውን የኑሮ ሁኔታ እያሳለፉ ነው። በተለይ ሴቶች እህቶቻችን፣ ሴቶች ልጆቻችን፣ ሴቶች እናቶቻችን። ይህ እንግዲህ ምን ምንድናቸው እነዚያ አስከፊ ነገሮች ቢባል ካለው ከድህነት ወይም ካለው የኢኮኖሚ የፖለቲካ ችግር ሌላ ይህንን ችግር ለመወጣት ህዝባችን አስከፊ የሆኑ የመወጫ ዘዴዎችን ሁሉ እየወሰደ ነው። ይህም ማለት እንግዲህ ከባርነት ወይም ደግሞ ዘመናዊ ባርነት ከሚባለው ያላነሰ ባላነሰ ሁኔታ ውስጥ በስደት ላይ ለስራ ሳይሆን የሚሄዱት ጉልበታቸውን በባርነት በመሸጥ ላይ የሚገኙ ወጣቶቻችን ብዙ ናቸው። እንደምታውቁት በመካከለኛው ምስራቅ ኢትዮጵያኖች የዕለት እንጀራቸውን የዕለት ህልውናቸውን ለመጠበቅ ሲሉ አስከፊ በሆኑ እቃ እንደ እቃ በሚቀባበሏቸው የአረብ አሰሪዎች ላይ በመገኘት ናቸው። አንድ እሱ ነው። ሌላ ከድህነታችን የተነሳ በጣም አጸያፊ በሆነ አንረዳ ወይም አንረዳዳ ወይም የዓለም ህዝብ አይርዳን ሳይሆን ኢትዮጵያ ዛሬ በቀላሉ ልጆች ህፃናቶች የምትሸጥ ሀገር ወይም ደግሞ አዳፕት ማድረግ የምትችል ሀገር ተብሎ በዓለም ላይ ይነገራል። የወያኔ የኢህአዴግ መንግስት 14,000 ዩኤስ ዶላር በግለሰብ ህፃን እያስከፈለ በዓለም ዙሪያ ልጆቻችን እየተበተኑ ነው። ይህም የኛ ኃላፊነት ነው። እናቶች ነን፣ ሴቶች ነን። ልጆቻችን በስርዓት ማደግና ራሳቸውን አውቀው እንዲያድጉ ከተፈለገ ኢትዮጵያን ሴቶች መደራጀት ያስፈልጋቸዋል ማለት ነው። እነዚህን እና እነዚህን የመሳሰሉ ጥያቄዎች ለምን ተደራጀን፣ ለምንስ መደራጀት አስፈለገ የሚለውን በአጠቃላይ በዝግጅታችን ውስጥ የተለያዩ እህቶች በሚያቀርቧቸው አንዳንድ ነጥቦች እየጨመረ እንሄዳለን ማለት ነው። እኔ ብቻ አሁን ለመቀበያ ወይም ኢንትሮዲውስ ለማድረግ እና እንኳን ደህና መጣችሁ ይሄ ነው አላማችን የሚለውን ለማሳየት ነው። አላማችን ባጭሩ የኢትዮጵያ ሴቶች ጥያቄ ማለት የህብረተሰብ ጥያቄ ነው። የሀገር ማዳን ጥያቄ ነው። ሀገርን የምናድነው ሴቶች ጠንካራና የራሳቸውን ህልውና አስጠብቀው ሲገኙ ነው ማለት ነው። ስለዚህ የሴቶች መደራጀት ለሀገር ህልውና፣ ለሀገር ደህንነት፣ ለህዝብ ደህንነት ወሳኝ መሆኑን ካጠናንና ከመረመርን በኋላ የደረስንበት አማራጭ የሌለው አንደኛው መንገዳችን ይህ ነው ብለን ስላመንን ነው። ለሀገራችን ደህንነት፣ ለህዝቡ እኩልነት፣ ለህልውና የግዴታ የኛ ሙሉ ተሳትፎ ወሳኝ ነው ብለን እናምናለን። እና እነዚህን የመሰሉ በአጠቃላይም ቢሆኑ እንዳልኩት እየተመላለስን እንነጋገርበታለን። አሁን የመጀመሪያውን እንግዳችንን የክብር እንግዳችንን የሚያስተዋውቁልን ወይዘሮ ገነት ግርማ ናቸው።
እንዴት ዋላችሁ? ትናንትና ገና በፈረንሳይ ስለገባሁኝ እንግዲህ ሳቀረብ ትንሽ ቢጠቅመኝ አስተያየት እንድታረጉልኝ ጠይቃለሁኝ። ከሌላስና ቀን ያው ሳስተዋውቅ በጣም ክብር ይሰማኛል። ለምን እንደሆነ በሰፊው አስረዳለሁ። በመጀመሪያ ግን እሳቸውን ለማወቅ የበቃሁት የዛሬ 25 ዓመት ፈረንሳይ ሀገር ልጆቻቸውና ባለቤታቸውን ለመጠየቅ በመጡበት ወቅት ነው። ልጆቻቸው ወላጆቼ ስለነበሩ ስለ እሳቸውም የህይወት ታሪክ አውቅ ነበር። ማለትም በመታሰር በግዞት በኋላም ደግሞ መጨረሻ ሱዳን ውስጥ በትግል ሆነው ከትግል መጥተው ነው ቤተሰባቸውን የተገናኙት እና ለብዙ ዘመን በኢትዮጵያ ውስጥ ማንም ሰው ደፍሮ ተነስቶ ድርጅቱን በማያሰባበት ወቅት ለመጀመሪያ ጊዜ ሰው የትግል መንፈሱ ገና በነበረበት ዘመን የጥፍ አቀዛዝን በመቃወም በደልን በመቃወም ከቤተሰቦቻቸው ጋር ተስተጓግለው ልጆች ቤት ምግብ እያመላለሱ በብዙ ስቃይ ያለፉ ናቸው። ከዛም አልፈው በሱዳን ጎንደር፣ በሱዳን ብዙ አካባቢዎች የታሰሩ ናቸው። ለእኛ ግን ለሴቶች በጣም በጣም ብርቅ ናቸው። እኔ አሁን 55 ዓመቴ ነው። ለእኔ እንግዲህ እንደ አባቴ ትውልድ አድርጌ ነው የማያቸው። ከአባቶቻችን ትውልድ ሆነው ሳለ በጣም ዘመናዊ በመሆን ስለ ሴቶች መጽሐፍ ሰርሰር ትግል መጽሐፍ ለመጀመሪያ ጊዜ ከትግል አንጻር አውጥተዋል። ይኸውና ዘመን ያልሻረው የሴቶች አበሳ ነው። እዛ ላይ የህይወታቸው ታሪክም አለበት። ለሴቶች መጥቆሶት እና ለሴቶች መጨቆን፣ ለሴቶች መሸማቀቅ ያላቸው ርኅራኄና ለዛ ጊዜያቸው የሰጡበት ምክንያት የእናታቸው ታሪክ ከጣሊያን ጊዜ ጀምሮ የአክስታቸው ታሪክ ከዛ አንስተው በዚህ መጽሐፍ ውስጥ እስከ አያት የሆኑበት ዘመን ድረስ መጥተው የሴቶቹ ጥያቄ ከዛ አንጻር ያነሳሉ። ምንኛ ዘመናዊ እንደሆኑ ከሌላ አስተካከል ለማሳየት ያህል አንዳንዱ ጠቅሳለሁኝ። ጊዜ ውስጥም ምክንያቱም እሳቸው መናገር አለባቸው ነው። እሺ፣ በገጽ 12 ላይ ለምሳሌ ዓለም አሁን ያለችው አሮጌቷ ዓለም የምትንቀሳቀሰው በግማሽ እውቀት ብቻ ነው። በወንዶች እውቀት ብቻ የምትንቀሳቀስ ናት። ዓለም የሴቶችን እውቀት ሙሉ በሙሉ አላገኘችም። ሴቶች በከፍተኛ ደረጃ ወደ ሳይንስና ቴክኖሎጂ ምርምር አልዘለቁም። ሴቶች በማዕድ ቤቱ ዙሪያ በህፃናት አስተዳደግ ስነ ልቦናዊ ሳይንስ ብቻ ተወስነው ተርፈዋል። ስለዚህ ለሰው ከተሰጠው ኃይልና እውቀት ግማሹ ተረግጧል ማለት ነው። ሴቶች ወደ ከፍተኛ ሳይንስና ቴክኖሎጂ ምርምር በብዛት ያልተራመዱ ነፃ ሆነው የሚመራመሩበት መድረክ ባለመኖሩ የወንድማና ኖኝነት ሀሳባቸውን ሁሉ አፍኖ ስለያዘው ነው። ሴቶች ወንዶች የልቀት ሰንሰለት እውቀታቸው ባይታሰር ኑሮ ዓለም በሁለት እግሯ በቆመች ነበር። ዓለም ሰላማዊ ተራማን ደህንነቷን አጥታ በመዋዠቅ ላይ ያለችው የሴቶች እውቀት ያልታከለበት በመሆኑና ጉልበት ያለው ጉልበት የሌለውን እያወረረ በማሰቃየቱ ነው ይላል። ሁለተኛ ጥቅሴ ደግሞ ሴቶች በተለይ የተማሩት ከማድሬት ወጣ ብለው በመንግስት ከፍተኛ የአመራር ቦታ እየያዙ ከወንዱ ጋር እኩል ሰርተው ቢከራከሩ ኑሮ ሰውን የሚያሸብርና የሚጎዳ ምንም አይነት ጥፋት አይደረግም ነበር። ምክንያቱም ሴቶች ወላጆች ስለሆኑ፣ ለሰው ህይወት ስለሚሳሱ፣ ረሃብ፣ በሽታ፣ ሌሎችንም ስቦ የሚያመጣ ጦርነት እየተቃወሙ ያስቀሩ ነበር። እስከዛሬ በምድር ሰላም ያልታየበት ምክንያቱ ሴቶች ከፖለቲካ ተገለው መኖራቸው፣ የወንድ ዓለም ተብላ የምትጠራው ምድር ግማሽ ጨለማ ሆና ነው የኖረችው። ከላይ በመንደርደሪያው እንደተገለጸው ምድር ሙሉ ብርሃን እንድትሰጥ ከተፈለገ ሴቶች ከማዕድ ቤት ወጥተው በማናቸውም የስራ መስክ ከወንድ እኩል በመሰለፍ ጭቆናና ንቀትን፣ አላዊነትና ጉልበት መገዛዝን ሲወገድ ብቻ ነው ብሎ ጽፈዋል። አሁን እዚህ ላይ ሳይፈልገው ምንድን ነው የወንዶች ዓለም ነው የሚለው አነጋገር፣ እንዲሁም ግማሽ የዓለም ህብረተሰብ ናቸው የሚለው ዘመናዊ ሴቶች ማያስናቀ መጽሐፍ ለእኛ ለኢትዮጵያ ብቻ ሳይሆን ለዘመናዊ ሴቶችን የሚሆን መልዕክት የያዘ ነው። በመጨረሻ ግጥም አነባለሁ። በመጽሐፋቸው ውስጥ ያለ ግጥም ገጽ 193፣ ሰላም ለጭቁን እናቶች፣ ሰላም ለእናቶች ለተጨቆናችሁ፣ ሰላም ለእህቶች ለተረገጣችሁ፣ ነጻነት አጣችሁ ለተንገላታችሁ፣ የተገጣጠመ በእንስራ ጀርባችሁ፣ እጃችሁ በወፍጮ መጃ ያወጣባችሁ፣ ፊታችሁ በጥፊ የበለዘባችሁ፣ ህፃናት በማዘን የለፋ ጀርባችሁ፣ ህፃን ልጅ አስላችሁ ግን የፈጫችሁ፣ ሲወጣ ሲገባ የነዘነዛችሁ። እንግዲህ እነዚህ ትንሽ ትንሾች ናቸው። እንደዚህ ብዬ ነው ኮሪያስ ነገር ማስታወቃቸው።
Thank you. የተቀረበት ጉዳይ ሆኖ ነው እንጂ ትንሽ የብርድ በሽታም ወይ መናገርም መንቀሳቀስም አልቻልኩም ነበር። ግን በእድሜ ልኬ ስፈልገው የኖረ ስመኘው የኖረ እድል ስላጋጠመኝ እንኳን በህይወት ኑሬ በሞት እንኳ መንፈሴ በእንዲህ ያለ ማህበር ውስጥ ይገኛል ብዬም ማሰብ ሰው ነኝ። እኔ በእውነቱ ይህንን ድርጅት ያቋቋሙ የኢትዮጵያ ሴቶች ዓለም አቀፍ ድርጅት መሰረቱን ሲጣል ማየት ፈጣሪን ልዑል እግዚአብሔርን እድሜ ሰጥቶኝ ስላደረሰኝ በጣም ነው የማመሰግነው ፈጣሪን። ብዙ ጊዜ ሲቆጨኝ የሚኖረው በወንድና በሴት መካከል ያለው የተራራቀ ሁኔታ ከእናቴ ጀምሮ ሳየው ያደኩና በገጠሩ ደግሞ በአካባቢ ስዘዋወር ያየሁት በጣም የሚያሳዝን ሁኔታ ነው። ወንዱ ከአስር አንድ ነው የሚሰራ፣ ሴቷ ዘጠኝ ግን ነው የምትሰራ። የሴቷ ታሪክ አይጻፍ፣ የሴቷ ሙያ አይነገር፣ በመታሰቢያ የላቸው። ወንዱ ግን ከአስር አንድ በሰራ ታሪክ የሚጽፈው ወንድ ነው፣ በታሪክ ላይም መታሰቢያ የሚደረግለት ወንድ ነው። እንደ ስራቸው እንደ ድካማቸው ሴቶቹ ታሪካቸው መጽሐፍ በምድር ላይ መታሰቢያቸው ሊቀር ሲገባ እስካሁን ድረስ ባለመደረጉ ሲያሳዘን ይኖሯል። አሁን እህቶችን ይህንን ያዘጋጃችሁትን በእውነቱ ከልብ አመሰግናለሁ። እግዚአብሔር ይባርካችሁ፣ እግዚአብሔር ጤናውን ይስጣችሁ። አንዳንድ ነገሮች እስኪ ምንም እንትን ብለኝ አንዳንድ ነገሮች ላስታውስ። የኢትዮጵያ ሴቶች እናቶች ለሀገራቸው በሚገባ ሲያገለግሉ ሲረዱ ኑረዋል። በእንትን እኳ ብናየው እዚህ ላይ እንደ ጎረቤቶቻችን እንዳርጎች ሳይሆን ኢትዮጵያ ቀደም ብላ ስለነበረች የሴቶችን ጭቆና ወይም እኩልነት ምንም ቢጨቆኑ በስራ ቢበዛባቸው በእኩልነት ደረጃ ከወንድ እኩል እየተቆጠሩ ስልጣን እያያዙ ኑረዋል። ብዙ ሚና ተጫውተዋል። ለምሳሌ ዘጠኝ ሴቶች በንግስተ ንግስታትነት ኢትዮጵያን መርተዋል። የመጀመሪያዋ ኢትዮጵያ ከልደት በፊት 2000 ዓመት ታሪክ በሚገባ መጽሐፍ ከጀመረ ማለቴ ነው እንጂ እሱስ ከመጀመሪያ ዓለም ከተፈጠረበት ጊዜ ጀምሮ ያለ ታሪክ አላት። ከክርስቶስ በኋላ 2000 ዓመት በጠቅላላው 5000 ዓመት ነጻነት እና ታሪክ ያላት አገር ናት። የመጀመሪያዋ ንግስት ሳባ ወይም አካዳ ወይም ንግስት አኼን ብንወስድ የታሪካችን መነሻ የማንነት መታወቂያችን የሆነውን አክሱምን የመሰረተች ናት። ንግስት ሳባ ሰፊ ግዛት የነበራት ንግስት ናት። ዛሬ ወደ 5-6 መንግስት በምስራቅ አፍሪካ አካባቢ ተቋቁሟል። በእሷ ጊዜ ግን ይህ ሁሉ አንድ ላይ ነበረ። ንግስት ሳባ ከብልህነቷ የተነሳ ሰለሞን የእስራኤል ንጉስ ጠቢቡን ሁሉ በእንቆቅልሽ ለመፈተን ሄደች ናት። የሚያስገርም ነው። እና የኦሪትን ስልጣኔ ደግሞ ወደ ኢትዮጵያ ገባች ንግስት ሳባ ናት። ታላቅ ንግስት ናት። ከዛ ቀጥላ ህንደኪ ንግስት የምትባለው ናት። እርሷም በክርስቶስ ዘመን የነበረች ናት። በሰላሳዎቹ እና በአርባዎች መካከል በጃንደረባዋ አማካኝነት ክርስትናን ወደ ኢትዮጵያ በመጀመሪያ ከኢየሩሳሌም ለጥቆ ያስገባች ንግስት ናት። ሶስተኛዋ ንግስት ገርሰሞ ትባላለች። 8 ዓመት በስልጣን ኖራለች። እሱም በ50ዎቹ ዓመተ ምህረት ማለት ነው። ከዚያ ቀጥላ ንግስት ዋከና የምትባለው 2 ዓመት ገሳለች። በ60ዎቹ ዓመታት ሬዋ ንግስት 7 ዓመት ገሳለች። በ306 ዓመተ ምህረት ግርማ አዲሃነ ንግስት 5 ዓመት ገሳለች። በ374 ዓመተ ምህረት ገደማ ሰባተኛ አዲሃነ ንግስት 6 ዓመት ገሳለች። 418 ስምንተኛ ዮዲት ወይም በኩሲ ስሏት ጉዲት ይሏታል። 40 ዓመት ገዝታለች። በ890 አካባቢ ከዚያ መጨረሻዋ ዘጠነኛዋ ንግስት ዘውዲቱ ናቸው። ንግስት ዘውዲቱ 13 ዓመት በስልጣን ላይ ቆይተዋል። ከ1909 ጀምሮ እስከ 1922 ድረስ በስልጣን ቆይተዋል። ከዚያ እቴጌዎቹ ናቸው እንግዲህ የሚቀጥሉ እቴጌ እኔ ቱርክ እና አረብ ተባብረው ግራኝ መሐመድን መሳሪያ አድርገው ኢትዮጵያ ሲወሩ ስልጣኔዋን ሲደመስሱ ቅርሷን ሲዘር ሲመዘብሩ ሃይማኖቷን ሲደመስሱ እኔ ንግስት እሌኒ በዘመኑ ታላቅ ከነበሩት ከፖርቱጊዝ ጋር ተላልከው እርዳታ በማድረግ የቱርክ ሰራዊት ደምስሰው ኢትዮጵያን ነጻ አድርገው የሰጡን የነጻነት እናት ናቸው ንግስት ሌኒ እቴጌ ሌኒ። ግን መታሰቢያ እስካሁን ምንም ስለ እሳቸው የቆመ ነገር የለም። ምክንያቱም ሴት ናቸውና። ከዚያ እሳቸው ለጥቆ እቴጌ ምንትዋብ በጎንደር ንግስታት ጊዜ 3 ልጆቻቸው የንጉሰ ንግስትነት ስልጣን ይዘው ሲመሩ በመውሲትነት በአማካሪነት የመሩ ናቸው። ትልቅ ስራ የሰሩ ናቸው። ከዚህም በላይ ሃይማኖተኛ ስለነበሩ እመቤታችን ድንግል ቅድስት ድንግል ማርያም ወደ ግብፅ ህፃኑን ኢየሱስ እዛ በሸሸሽ ወራት የጥቅምትን ወር እንዲጾም ብለው አዋጅ አስነግረው የጽጌ ጾም እየተባለ የሚጾመው እሳቸው የመሰሩ ስራቸው ታላቅ ስራ የሰሩ ናቸው። ከዚያ የሚቀጥለው እቴጌ ተዋበች ናቸው። እቴጌ ተዋበች የኢትዮጵያን አንድ ለማድረግ ከተነሱት ከባለቤታቸው ከቴድሮስ ጋር ሆነው ታላቅ ስራ የሰሩ ናቸው። እንዲያውም አጼ ቴድሮስ እሳቸው ከሞቱ በኋላ ነው ብስጭት ያደረባቸው። ትልቅ ናቸው። ትልቅ ቴጌ ናቸው። የአባታቸውን ስልጣን ለአባታቸው ስልጣን ሳያደሩ ለሀገሪቷ ለኢትዮጵያ አንድነት ቁመው ህይወታቸውን የፈጸሙ ሴት ናቸው። ከዛ የምታዋቸው ታላቂቱ እና ወደር ያልተገኘላቸው ኢትዮጵያዊት ንግሥት ጣይቱ በስልጣን ካለፉት ሁሉ ሴቶች የራቀ ስራ ሰርተዋል። የራቀ የሚልኩበት ምክንያት ምንድን ነው? በብዙ ሙያ ተሰልፈው ነበር። ያልተሰለፉበት ሙያ የለም። እቴጌ ጣይቱ በፖለቲካው፣ በኢኮኖሚው፣ በማህበራዊ ኑሮ፣ በንግድ ሁሉ ተሰልፈው አገራቸውን በሚገባ ረድተዋል። እንዲያውም ዛሬ አዲስ አበባ ብሎ የምጠሯት ከተማ ባልትናን ያስተማሩ በታሪክ በኢትዮጵያ ታሪክ የመጀመሪያ የእንግዳ ማረፊያ ያሰሩ ቴጌ ሆቴል በሚባለውን የመጀመሪያውን እሳቸው ናቸው። እና በሁሉም መስክ ነበረ ቴጌ ጣይቱ የሚሰሩት። ከዚህም የተነሳ ሀገራቸው ከመጠን በላይ ይወዱ ስለነበር የውጭ ሀገር ዲፕሎማቶች አጼ ምኒልክን ለማታለል ሲሞክሩ እሳቸው እየተገኙ በምክር ያፈርሱባቸው ነበር። በተለይ የጣሊያን ኮንሲል አንቶኒ ተንኮለኛ ስለነበር እሳቸውን ይፈራ ነበር። እሳቸው ደግሞ ሚስጥሩ ስለሚያውቁበት ይከታተሉት ነበር። እንዲያውም አንድ ቀን የጣሊያን መንግስት ገላና ነው እያለ እያጋነነ ሲያወራ ተናደው መላአንተና እኔን በጦር ሜዳ እንገናኝ ታጥቀና ብለው ነው ያሉት። እንዳሉትም አልቀረ ታጥቀው ሂደው እጅግ በሚያስደንቅ ወታደራዊ ጥበብ ጣሊያንን ያንኮታኮሱ በራሳቸው ሰራዊት በራሳቸው ብልህነት እቴጌ ጣይቱ ናቸው። እቴጌ ጣይቱ ልዩ ክብር ሊሰጣቸው የሚገባ በሁሉም መስክ የተሰለፉ ናቸው። በማህበረሰብ ረገድ ያየ እንደሆነ አንዱን ከአንዱ እያጋቡ ኢትዮጵያን አንድ አድርጎ ለማዋሃድ እንዴት በጣም ጥረዋል። ያጣሩት ነገር የለም። በዚህ ምክንያት ነው ፀሐይ ለምን ተጃለሽ? ፀሐይቱ በፀሐይ የተሰራው ጥላ ላንቺ አይደለም ወይ የሚል ተገጥሞላቸዋል። የሚገርመው ይህን የአድዋ ድል ባለቤት የሆኑ እቴጌ መታሰቢያ እኮ የለችም። መንገድ በመንገድ ወይም መንገድ በስማቸው አልተጠራ ወይም ትምህርት ቤት ወይም ሌላ ያለሽ የአጼ ምኒልክ ሐውልት ሲቆም እሳቸው መቆም ነበረበት። መታሰቢያም ድርግላቸው አልተደረገም። የግል ግን ከሌላ ጋር ከሀገር ጋር እየጭም የሚጨምር ሰዎች ይህንን አላደረጉትም። የሚያሳዝን ነው። እህታችን የዓለም ፀሐይ ወዳጆ አርቲስት በእድሴ አካባቢ የጣይቱ ማዕከል ብላ በመስረት ስማቸውን ዘክራ ስራቸውን ደግሞ በቲያትር በድራማ ያሳየች እንዴት ምትት የተከበረች ሴት ናት። በጣም ነው ያደነኳት። ሀገር ወዳድነቷን ነው የሚያሳይ። ጣይቱ ለእሷ ምንም አይደሉም። በግል ደረጃ ዘመዱ አይደሉም፣ ወይም ጥቅም አግኝታ አይደለም። ሀገር ስለወደደች እንዲህ ያሉት ንግስት መታሰቢያ ማቆም አለብን ብላ በስማቸው ስም ማዕከል ከፍታ ሙያቸው በቲያትር በድራማ እያሳየች ትልቅ ስራ ሰርታለች። አክብሯት፣ ውደዷት። በእውነት የምትመሰገን መቼም ብዙ ሴቶች በኢትዮጵያ ታላቅ ጀግነት እየሰሩ ብዙ ናቸው። ለእነዚህ ለጀግኖቻችን ሴቶች በመጽሐፍም ወይም በመታሰቢያነት የአንዷን ሴት እኮ አይቻለው። ይሄ ነው የሚያሳዝነኝ የሚቆጨኝ። እናት ሴት እኮ እናት ናት። እናት ማህፀኗ ያለ ስጋዋን አበልካ በማህፀኗ ተሸክማ ያሳደገች እናት እኮ ፈጣሪ ናት። የትኛዋም ሴት ለወንዱ እናቱ ናት። የትኛዋም ሴት ለወንዱ ፈጣሪ ማለት እና ሴትን በአቅሟ ማነስ ብቻ ትጨቆናለች፣ ትገደላለች፣ የክብረ ንጽህና ይወሰዳል፣ ትዋረዳለች። ምንድን ነው የወንድን አይን እንዲህ አድርጎ የሸፈነው የሚል ነው ያሰፈ ምን ቢሸፍነው ነው? ምክንያቱም እናቱን አታ የፈጠረችው እኛ በእግዚአብሔር ላይ እናምሳለን። ህጉን ስን እየተላለፍ በእግዚአብሔር ላይ እንደምናምሰው በእናቶቻችን ላይ እናምሳለን። የማንኛውም እናት ለወንድ እናቱ ናት። በእናትነት ነው ማየት ያለበት። እንዲያውም አንዳንዱስ ከሴት የተወለደም አይመስለኝ አንዳንዱ የሚሰራው አንዳንዱ ሳየው ከሴት የተወለደ መሆኑ የሚያስታውሰው አይመስለኝ። እና ለሴቶች ክብር መስጠት ይገባናል። ጣሊያን ኢትዮጵያን በወረረ ጊዜ የአርበኛ መሪ ሁለው ኢትዮጵያን የመሩት ሴቶች አሉ። እነሱም ክብርት ወይዘሮ ከበደ ስዩም ባለቤታቸውን ደጃዝማች አበራ ካሳን ጣሊያን በግፍ ይገልባቸው የእሳቸውን ሰራዊት ይዘው በሸዋና በጎጃም የታገሉ ታላቅ አርበኛ ናቸው። ግን እንዳልኩት መታሰቢያ ያለ ሌላይቱ ወይዘሮ ክብርት ወይዘሮ ሸዋረግ ገርገርሌ በሸዋ አካባቢ አገር ወዳዶችን አሰባስበው መሪ በመሆን የታገሉ ጀግና ናቸው። ክብርት ወይዘሮ ሸዋነሽ አብርሃ ባለቤታቸውም የታወቁትን ጀግና ክቡር ደጃዝማች ኃይሉ ከበደን ጣሊያ በጣለንጋ ሲዋጉ ቢሰዉ የእሳቸውን ጦር ሰው በላስታና በዋግ የታገሉ አርበኛ ናቸው። መሪ ማለት እንግዲህ ተራው ማለት መሪ በመሆን ነገር ያገለገሉ ናቸው። ሌላይቱ የአርማጭሆ ይቱ ወይዘሮ ከባቦች ደሴ ጣሊያን አደጋ ጥሎ ቤታቸው ሲከብ ቤተሰቡ ወጥቶ ሲከላከል ባላቸው አንዳርግ ደስታ ይባል ነበር፣ እሳቸው መጠላት ጥይት ተመተው ሲወድቁ ቅጠል ረሳቸውን ቅጠል አልብሰው ልጆቻቸውን ጀግናው ዋኛው አንዳርግን አባታችሁ በዚያ ቀደመላቸው በሉት ወደፊት ክፋታ ትስቱት እያሉ በማዋጋት እነዚያ ልጆቻቸው ደግሞ አባታችን ቀደመ እያሉ ባህል ሲዋጉ ጣሊያንን ድል አደረጉት። ድል ካረጉ በኋላ ነው እንደገና አባታችሁ እዚህ ወድቋል ናስት ብለው ያስነሱ። አልፈሩ፣ አደናቀጡ፣ ቆራጥ ሴት አዋጉ በአደጋ የጣለ ጣሊያን እንዲህ አሉ ሰስቻሉ። ሌላው በጎንደር በጎጃም በሸዋ በዋግ በላስታ የነበሩ የአረበኛ ቤተሰብ በሙሉ ሴቱ ከወንዱ የበለጠ ታግሏል። ልጆች ይዛሉ፣ ንብረት ይሰበስባሉ፣ ሰብሌዎች ይሰበስባሉ፣ ለታጋዩ ለአረበኛው ምግብ ያቀርባሉ። ብዙ አይነት ስራ ነው የሚሰሩ። እንደ አንዳንዶች እንዲያውም እየሩ ይታቆሳሉ። ጥይት ሲያልቅባቸው ከተማ እየገቡ አድባል ይመስለው ጥይት ገዝተው የአርበኛው ጥይት እየሰጡ ያታገሉ ሴቶች ናቸው። ትልቅ ስራ የሰሩ ከወንዱ ይልቅ ወንዱ ስምታቆስ ነው። እነሱ ግን ብዙ አይነት ሸክም ተሸክሙ ነው የታገሩ። እናቶች እህቶች በጣም የሚያስደንቅ የሚያስደንቅ ስራ ነው የሰራው። እንዲያውም ከዚህ አንዲቱ አረጓ የምትባል ሴትዮ ወንድሟ ቆሯል ለምን አትታገልም ትለዋለች። ጠበቻ የለኝ ይላል። እንግዲህ ጠበቻ ማን ያመጣልሃል? ብላ ከተማ ሄዳ ተኳኩላ ስትዘዋወር አንድ የጣሊያን ባንዳ ያገኛታል። በኋላ ወደ ቤት ወስዳታል። ወደ ቤት ወስዶ ካስቀመጣ በኋላ አንድ ሁለት ቀን ካደረች በኋላ እሱ ወደ ስራ ሲሄድ ሁለት ጠበጃ ነበረው። ያንን ሁለት ጠበጃ በኩታ አጠቅልላ ጊዜው ድግስ ግስ ሲል ወደ ማታ ይዛ ወስዳ ለወንድሟ አንዱ ሰጠች፣ አንደኛውን ደግሞ ለወንድሟ ሰጥታ አታለፈች። ተመልከቱ ሴቶቻችን፣ እንግዲህ ይህን ምሳሌ ነው የምለው መግራቸው እንጂ እያንዳንዱ ሴት በመች ሁሉ የገደሉ ሴቶች አሉ። ያላደረጉት ስራ የለም። በጣም 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 ትልቅ ስራ የሰሩ ሴቶቻችን ናቸው፣ እህቶቻችን፣ እናቶቻችን። ግን ለምንድን ነው የማይታወሱ? በወለደች ሴት ትናቃለች። ታሪኳ ለምን አይጻፍ? ለምን አይታወሱ? ይህ በጣም የሚያሳዝነኝ አንዱ ትልቁ ነገር ይሄ ነው። ስራቸው አይታወቅም። በሴትነታቸው ብቻ እየተናቁ በጣም ሁላችንም የሚዘገንን እንትን ነው። ግን አሁን እኔ ወደፊት ለማሳስበው ለእነዚህ እህቶቼ ሴቶች ሲባል ሁለት ትግል ያለባቸው መሆኑን ነው። አንደኛው ትግል ቅድም እህቴ እንዳነሳችው ዶክተር አባል የፖለቲካው ትግል እሱ ከወንድ ጋር የምትከፍል። ሁለተኛው ደግሞ የጾታ ፍቅር አሁን ስንል የነበረው ሴቶችን የማዘጋጀት የማደራጀት መብታቸው እንዲያውቁ ለማድረግ ከመጥ ባህላቸውን እንዳይረሱ ባለባበስ፣ በአመጋገብ፣ በቋንቋቸው፣ በፊደላቸው እንዲኮሩበት እያደረጉ ማንነታቸው እንዳያጡ መብታቸውን ደግሞ እንዲያስገቡ ከወንድ እኩል ጋር እንዲራመዱ መጠን አለባቸው። እስካሁን ሲባል የነበረው የሴት ቤቷ ማጀቷ ነበር ቢባል ማጀት ታውቁት እንደሆነ በአንድ ቤት ይከለልና ይሄ ሴት ነው ይባላል። ያ ከዚያ ውስጥ ነው ስልጣን ያላት። አደባባይ ግን አትወጣም፣ መሪ አትሆንም። በዛ በማድ ቤት ነው ቤቷ እዚያው ነውና እና ሁለት ትግል ያለባቸው ስለሆነ በዚህ ሴቶችን በማደራጀት ረገድ ወንዶችን መርዳት አለባቸው። ሴት ብቻዋን ነጥሮ በሴትነት ማረጓ ማየት አይደለም፣ በእናትነት ማረጓ። እያንዳንዱ እናቱን ያስታውስ። እናቱ ሲያስታውስ እነሱን ደግሞ መርዳት አለበት። ይሄ ትግል በትርፍ ጊዜ የሚሰራ አይደለም። ገንዘብ እርዳታ ያስፈልጋል። የሀሳብ እርዳታ ያስፈልጋል። የጉልበት እርዳታ ይጠይቃል። እናትም እርዳት ማለት ነው። ስለዚህ እርዷቸው፣ በገንዘብ ደግፏቸው፣ በሀሳብ ደግፏቸው፣ በጉልበት ደግፏቸው። መመሰጡ አይደለም ይታይ፣ ስራ እንዲሰራ መሰረት መደረግ አለበት። አብሮ የሴት ነው ብሎ ንቆ መተው አይገባ። አብራችሁ እንድትተጋገዙ ያስፈልጋል። በሌላው ረገድ ደግሞ በፖለቲካው አንጻር ደግሞ ስናየው ኢትዮጵያ ከምን ጊዜ ይልቅ በአሁኑ ጊዜ የተከፋፈለችበት ጊዜ ስለሆነ የተለያዩ ድርጅቶች ማህበረሰቦች እያገናኛቸው በማወያየት ወደ አንድነት ወደ ህብረት እንዲመጡ ጥረት ማድረግ ይገባቸዋል። አንዱ ትልቁ ስራ ደግሞ በፖለቲካው ይሄ ነው። ትልቁ ሚና በሀገራችን ሴት የላከው ሞት አይፈራም ይባላል። እናንተ ከቀሰቀሳችኋቸው ደግሞ እነዚያ ያፈነገጡት ሁሉ ሊመጡ ይችላሉ። ምክንያቱም የወንድ የበላይነት ስላለ ሴት ነግራኝነት ይቀራሉ ይላል እና ይመጣል። ግዱ መምጣት አይቀርም። ስለዚህ የእነዚህ የተለያዩትን ድርጅቶች የማሰባሰብ አንዱ ትልቁ ሚናቸው እሱ መሆን አለበት። ሌላው ቅድም ዶክተር አበባ ያነሳች ብለው በታሪካችን እንዳሁን ጊዜ አሳፋሪ ውርደት ገጥሞን አያውቅም። እኔ ሱዳን በነበርኩ ጊዜ የታዘብኩት በሶስት ጦርነት ምክንያት ከትግራይና ከኤርትራ የሚመጡ ሴቶች ከግንባራቸው ላይ መስቀል ስላለ ወደ አረብ ሀገር ተቀጥረው ለመሄድ መስቀል ያለባትን አረቡ ስለማይፈልግ መስቀሉን ማጥፋት ስላለባት በአሲድ እየፈገፈገች ግንባሯን ያበላሽ መልካቸውን ያበላሽ ሴቶች ነበሩ። የዚያ ሲገርመኝ እንደገና አሁን ወያኔ አዲስ አበባን ከተቆጣጠረ በኋላ የደላላ መስሪያ ቤት አቋቁሞ ወደ አረብ ሀገር የሚላኩ ሴቶችን የክርስትና ስም እዛ መሄድ አይገባትም፣ ወይም የራሷን ባህል ተከትላ መሄድ የለባትም፣ ስሟን ለውጣ ከድጃ ወይም ፋቲማ ተብላ እንደ አረብ ሴት ተሸፋፍና ወደ አረብ ሀገር ትሄዳለች። እንዴት ያሳፍራል! እንዴት ያለ ውድቀት ነው! ከሄደች በኋላም የሚያሰራት ክብረ ንጽህናዋን እደፍራለሁ ሲል አንዳንዷ ጠንካራዋ አላስደስም ስትል እየገደሉ ወደ ባህር የጣሯቸው ብዙ ሴቶች ናቸው። ብዙ ሴቶች መቼም ለኢትዮጵያውያን ከሞት የበለጠ ሞት ነው የሚያሳፍር። እንዴት አንድ መንግስት ክብሩን የማይጠብቅ ደላላ አቋቁሞ የሚሸጡ ሴቶች የሚያስገድል አያሳዝን? በእውነት ህይወት አለን ብለን እንችላለን፣ ግን የእግዚአብሔር ፍቃድ ነው እና ጊዜውን ይጠብቃል። የሚስተካከልበት ጊዜ ይህንንም ሴቶች መሪነቱን ወስደው ወንዶቹ ተባብረው ይህ ነገር የደላላ የሴት በሴት መነገድ ያለ ባህላቸው ያለ ቋንቋቸው እየሄዱ የሚገደሉት ሴቶች ለማስቆም ታላቅ ጥረት መደረግ አለበት። ለሚያስፈልገው መስሪያ ቤት ሁሉ በደብዳቤም በሰልፍም በምን ማስታወቅ ይገባል። እኔ ይችን ቀን ጊዜያችን አልሻማ እንዲያውም በግድ እየተናነቀ ነው የምናገረው እየወጋኝ ታላቁ አምላክ ፈጣሪያችን ታጋሹ አምላክ ሩሩ ጌታ የእኛ ስህተት እያየ የሚታገሰን አምላክ እነዚህ አሁን የመሰረቱት እህቶቻችን እርስ በርሳቸው ተቻችለው ተስማምተው ትግላቸው እንዲቀጥሉ የረ መንፈስህን ላክላቸው፣ ባርካቸው። በመልካም ነገር ነው የተነሱ። እናጥፋ አይደለም እናልማን እንስማማ የሚል ነገር ነው እና ይህ አሁን በዚህ የተጀመረው የኢትዮጵያ ሽመሰባሰብ ሁኔታ በሌላውም በስደተኞች ባለቤት የተስፋፋ ተስፋ አንድ ቀን ወደ ሀገራችን መግባታችን አይቀርምና ያችን 90% የሆኑ ሴቶች በገጠር ያሉትን እንድታነቁ ለምታነቋቸው ተስፋ አለኝ። እግዚአብሔር ለእናንተ ጥበቡን ስጣችሁ። የመጣችሁትንም ወንድሞቻችን እህቶቻችን ላክብራችሁ የመጣችሁ የምትመሰገኑ ናቸው። ስለ እነሱ አክብሮ ስለመጣችሁ እውነተኛ እንግዲህ የእናትነት ባህሪ የኖላት የማክበር ሁኔታ ና ወደፊት ማትለይባቸው እግዚአብሔር ይስጣችሁ ያበርታችሁ። አመሰግናለሁ።
እግዚአብሔር ይስጥልን ኮሎኔል አስናቀ። የሁላችንንም ልብ የነካ በጣም ትምህርታዊ የሆነና ቀስቃሽ ንግግር ስላደረጉልን በጣም እናመሰግናለን። እግዚአብሔር እኛንም አድሎን የእሳቸውን አይነት ጸጋ፣ የጥበብ ጸጋ፣ የእድሜ ጸጋ ሰጥቶን ለሀገራችንና ለወገናችን የበቃን ቢያደርገን መልካም ነው። ደክማቸው ነው የመጡት እንዳሉት ጉንፋንም ይዞኝ ደክሞኛል ብለው ነበር። በዘጠና አመት እድሜ ውስጥ የሚገኙ አባት ናቸው እና ለህዝብና ለወገን የሚያስብ ቀና ነገር የያዘ ሰው አምላክም ሁልጊዜ በረድኤቱ ይጠብቀዋል ማለት ነው እና ጥሩ ምሳሌ ናቸው። በእውነት ቃላት የለኝም ኮሎኔል አስናቀ፣ በጣም አመሰግናለሁ። በመካከላችን ምናልባት አማርኛ የማትሰሙ ሰዎች ካላችሁ if we have some guests that do not speak Amharic, I'm sorry that I didn't greet you earlier. And we do have few, a couple of guests. And I say good evening and welcome. And in fact, before we introduce our next speakers, we would like to invite one of the persons who is going to give a solidarity message. This solidarity message comes from the Women Federation for World Peace. Of course, one of the pride for women is that we are peace-loving people. And we resolve conflicts in a much more peaceful way and effective way. So peace is one of our identity as women. So now I invite, of course we will have, for those of you, we will have speakers that will address why we celebrate, why we do the things that we do in English after a while. But our guest, Ms. Ini Reed, Mrs. Ini Reed, has to go somewhere, so I'm going to welcome her to give us her solidarity message. Mrs. Reed is originally from Brazil, but she is the chairperson of her organization, World Federation for of Women for Peace, in Washington, D.C. area. Ms. Reed.
Good afternoon, everybody. Good afternoon, sisters and brothers. I truly feel honored. First of all, I want to apologize to not be able to speak Ethiopian or not be able to understand Ethiopian language. I just feel I miss so much being here and not be able to understand, especially when everybody clap, when everybody's so excited. I say, God, I wish so much I could understand what they are saying. But anyway, our hearts, I think, is the same place. We want peace, right? So I'm with Women's Federation for World Peace, and I'm very honored to be here today with you to commemorate that International Ethiopian Women's Organization to commemorate women of Ethiopia and their historical deeds, and also to honor International Women's Day and also Women's Historical Month. Women's Federation for World Peace was founded in 1992 by Dr. Hatice Hamoun with the objective of empowering women in our God-given nature of nurturing, of love, of peace. Because we feel that history is really calling women to bring the world of love and peace. And this is already put in our by our Creator. So, well, our organization, among 5,000 organizations, Women's Federation for World Peace is one of the 120 recognized by the United Nations with general consultative status with the United Nations. So we have so many things that we do for world peace around America and around all over the world. So one of the activities that we are very proud of is what we call a bridge of peace. The women from different countries, usually enemies countries, coming together to become sisters in peace. In 1995, in 1996, we have more than 80 different cities in America, about 20,000 pairs of women from America and from Japan coming together in this bridge of peace to become sisters, to commemorate the end of the 50 years of end of World War II. And this is very powerful. Since then, in more than 50 different countries around the world, we have been establishing the ceremonies in more countries. So we are very proud of that. And also, we have many projects around the world. And one of our projects is in Africa. We have many different schools in Africa, school for children, that our missionaries in 1992 went and established different projects. And one of those was the school. And I'm immensely proud and honored to tell you guys that, yes, we have a school at Ethiopia. And you see, let me see if I pronounce this right. Addis Ababa. So, yeah, and this is cool. What we do here with Women's Federation, every year here in America, in different regions, we have a kind of programs to raise money to send to those schools. So I'm very, very excited with the organization, because as we as a woman, it's so much that we can do if we just come together, if we love each other, and if we do natural things that our beloved brothers, they try so hard throughout the history to make a better world. But now they need our help. They need to know that not by war or by conflict, but by love, by embrace. So thank you so much for having us here today. And I also would like to invite all of you for our International Women's Day that will be commemorated on this 24th of March. You'll be in Washington Times. So you'll be really an honor to have you there. And one more time, thank you so much. I'm very sorry that I need to leave. But anyway, if I stay, I just be so sad because everybody will clap and I won't want to stay. I can't. But one more time, thank you so much, and I love every one of you, your beautiful smiling face. Thank you so much.